በቤንሻንጉል ጉሙዝ ክልል ውስጥ የስልጣና ቦታ ገንብተው ህገወጥ ወታደራዊ ስልጣና ሲያካሄዱና ሲወስዱ የነበሩ ወጣቶች ከተማ ውስጥ ከተፈጠረው ግጭት ጋር ግንኙነት የላቸውም ሲል የክልሉ መንግስት አስታወቀ። በሌላ በኩል ከሁለት ሳምንታት በፊት ከክልሉ ተፈናቅለው ነቀምት ከተማ የሚገኙት ተፈናቃዮች ለህይወታችንም ሆነ ለንብረታችን ዋስትና የሚሰጠን አካል ባለመኖሩ የከተማው ህዝብ በሚያደርግልን ድጋፍ በመጠለያ ውስጥ እንገኛለን ብለዋል። ሲሆን ግርማ ዝርዝሩን አሰናድታለች።
የቤንሻንጉል ጉሙዝ ክልል አስተዳደርና ጸጥታ ጉዳዮች ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድ ህገወጥ ወታደራዊ ስልጠና ሲወስዱ ነበሩ የተባሉ የቤንሻንጉል ጉሙዝ ወጣቶችን በተመለከተ ለአሜሪካ ድምጽ ሲናገሩ የስልጠና ቦታው የተሰራው በክልሉ ውስጥ ሆኖ የደቡብና የሰሜን ሱዳን ድንበር አካባቢ በሚገኝ አሶሳ ወደ ገንገን ቀበሌ ልዩ ቦታው ዛላኑንስ በተባለ ቦታ ጫካ ውስጥ ነው። 100 የሚደርሱ የስልጠና ቤቶች ገንብተው ስልጠና ሲሰጡ ነበርም ብለዋል። የክልሉ መንግስት መረጃው ደርሶት በተደረገው ኦፕሬሽንም ወጣቶቹ በቁጥጥር ስር መዋላቸውን ገልጸዋል።
ካንድረስ ባደረግነው ኦፕሬሽን 1 ወጣቶች ናቸው ግልጽ ያለውን በራሳቸው 20 አለ። ቀደም ብሎም ደግሞ ዝም ብሎ በራሳቸው አንድ ቀን ሁለት ቀን ሁኔታውን እያ ገብተው ካዩ በኋላ የማይጠቅም ነገር መሆኑን አይቶ በራሳችን ቀደም ብሎ የመጡ ወጣቶች አሉ። ስለዚህ አጠቃላይ ከዚያ በእኛ ባደረግነው ኦፕሬሽን እና በራሳችን ደግሞ እዛ ገብቶ የማይረባ ስራ መሆኑን አውቆ የተመለሱ 20 የሚሆን ወጣት አለ። እንደ አጠቃላይ ወደ 70 የሚሆን ወጣት ነው ከነሱ ተመልሶ ወደ አካባቢያቸው ወይ ደግሞ ወደ ብራዚል ከተማ ገብቶ ያለ ማለት ነው።
በስልጠናው ላይ እድሜያቸው አነስተኛ የነበሩ ወጣቶች ተሳታፊ እንደነበሩም አቶ ሙሳ ይናገራሉ።
ያገኙናቸው ወጣቶች በጣም 16 ዓመት 15 ዓመት አብዛኛው በዚህ ድሜ ክልል ውስጥ እና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰባተኛ ክፍል ተማሪ ወጣቶች ናቸው። እነዚህ ወጣቶች እዚያው ስራ አለን በሚል ሌሊት የሸወዷቸው እዚያ ስራ እናሰራቸው አለን ደፍተር እስክሪፕቶ ታገኛላቸው በሚል የሸወዷቸው እና ከወሰዷቸው በኋላ ደግሞ እዛ መሰልጠኛ ካምፕ ያስገቡ ወታደራዊ ስልጠና ሰጥቶ ነበረው።
ወደ 100 የሚደርሱ የስልጣን ቤቶች ሲሰራ ወጣቶች ወደዛ ሲሄዱ የክልሉ መንግስት እንዴት አላወቀም?
እንግዲህ ይሄንን ቅድም እንዳልኩሽ ቦርደር ናት እቺ ቦታ። እነዚህ ወጣቶች በአብዛኛው ከቦርደር አካባቢ እየተወለዱ የሚሄዱ ስለሆነ እንትኑም አልቆየም የቆየ አይደለም። በአንድ በኩል ደግሞ ያው እንደሚታወቅ የኛ ትኩረት ወደ ውስጥ የሚኖረው አንዳንድ ግጭቶች ስለሆነ ትኩረቱ በዛ ደረጃ የተፈጠረ ነገር ነው ያለው። እንትንም ብዙ የቆየ አይደለም።
ምን ያህል ጊዜ ቆየ?
አብዛኛውን ቆይታዎቹ 15 ቀን ያላቸው ናቸው። ትልቅ የሚባለው እስካሁን ያለ መረጃ ያለ
ወጣቶቹ ሲሰለጥኑበት የነበረ አንድ የጦር መሳሪያ መያዙን የገለጹት አቶ ሙሳ በተገኘው መረጃ መሰረት ከ12 በላይ የጦር መሳሪያ ከሸሹት ጋር ተሰውሯል ተብሏል። ስልጠናውን የሚወስዱት በተደራጀ ካምፕ ውስጥ እንደነበርና የሕክምናና የምግብ አገልግሎት በተሟላ ሁኔታ ይቀርብላቸው እንደነበር የተያዙት ሰልጣኞች መረጃ ሰጥተዋል ተብሏል። አቶ ሙሳ የስልጠና ቤቶች ተብለው የተሰሩት በሳር መሆኑን ገልጸው ሙሉ በሙሉ ተደምስሷልን ብለዋል። በቤንሻንጉል ጉሙዝ ክልል በምስራቅና በምዕራብ ኦሮሚያ ከተፈጠረው ግጭት ጋር እጃቸው እንዳለበት ተጠይቀው በፍጹም የሚገናኝ አይደለም ብለዋል።
ምንም ግንኙነት የለውም። በአቅጣጫም ሰዎች ያሉበት አቅጣጫና ችግር የተፈጠረበት ምስራቅና ምዕራብ ነው። ብዙም ምንም ግንኙነት የለውም ማለት ይቻላል።
በተያያዘ በክልሉ ከ20 ቀናት በፊት በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎችን በተመለከተ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ ከቀናት በፊት ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ከቤንሻንጉል ጉሙዝ ክልል አዋሳኝ የምስራቅ ወለጋ ዞን ወረዳዎች ከተፈናቀሉት መካከል ከ28,000 በላይ የሚሆኑት ወደ መኖሪያ ቀያቸው መመለሳቸውን ተናግረዋል። ግጭቱን ለመፍታት ከክልሉ መንግስት ጋር እየተነጋገሩ መሆኑንም ገልጸዋል። በዛሬው ዕለት በቤንሻንጉል ጉሙዝ ክልል የሚገኙ የተለያዩ ነዋሪዎችን አነጋግረን አሁንም በከፍተኛ ስጋት ውስጥ መሆናቸውን ይናገራሉ። ከቤት መውጣት አዳጋች መሆኑንም ጠቁመዋል። የክልሉ መንግስት የጸጥታ ጉዳዮች ቢሮ ኃላፊ አቶ ሙሳ በበኩላቸው አሁን መረጋጋት አለ ይላሉ።
አሁን ባለው መሻሻሎች አሉ። የተረጋጋ ነገር አለ። መረጋጋት እየተፈጠረ ነው። ከተነው ደግሞ የተሻሻለ ነገር አለ። አሁን በዚህ ግጭት ጋር ታይዞ ፕሮጀክት ጋር ታይዞ የደረሰን የሞት ሰው የለም። የተፈናቀለ ሰው የለም። የተጠቀ ምንድነው ወድሞ ንብረት የለም። ቆሟል ብሎ መውሰድ ይቻላል። የወጡ ሰዎችም ወደ ነበረበት አካባቢ የተመለሱ እንችላለን የተረጋጋ ነው ተባለ።
ተፈናቃዮችን በተመለከተ በነቀምት ከተማ የሚገኙ ስማቸውን መግለጽ ያልፈለጉ ተፈናቃይ ዛሬ በስልክ አነጋግሬ ነበር። ተፈናቃዩ ነቀምት ውስጥ በዘጠኝ መጠለያ ቦታዎች የሚገኙ ተፈናቃዮች አሁንም እዚያው እንደሆኑ ይናገራሉ።
አሁን በጣም አስቸጋሪ ሁኔታ ላይ ያለ ብቻ እስካሁን በነቀምት ህዝብ እና በነቀምት መስተዳድር ባለ በከተማ መስተዳድር ባለው ነው ያለው። አሁን ህዝቡም ሌላ ምንም አሁን እርዳታ እንኳን ገብቷል እየተባለ እርዳታ እንኳን የለም የሚል የለም እስካሁን የለም የተባለ ነገር የለም። ዩኒቨርሲቲ ላይ የነበረው ህብረተሰብ አሁን ተማሪ ሊገባ ነው ተብሎ አውጥቶ ሌላ ቦታ ላይ ተቀመጠ። ያም አሁን ቦታ ነው በጣም ህብረተሰቡ በጣም ችግር ላይ ነው።
ለምን አልተመለሳችሁም ብያቸው ነበር ለኙ ተፈናቃይ።
መንግስት እያመቻቸን ነው ኮማንድ ፖስት አዘጋጅተናል ምን እየተባለ ነው። አሁን እንግዲህ ዛሬ 17 ቀናችን ነው ከአካባቢው ለቀን የወጣነው። እስካሁን ምንም የለም የሚባል ነገር የለም። እያመቻቸን ነው ምንም እስካሁን ምንም የለም የሚባል መረጃም እስካሁን አላገኘንም። ወደ አማራ ክልል እንደውላለን፣ ወደ ፌዴራል እንጠይቃለን፣ ሰብአዊ መብትም እንጠይቃለን። የኦሮሚያ መንግስትም ያው እየጠየቅን ነው እያለን ነው እየሄድን በዞኑ ስራት የለባ ዞኑ መስተዳድር እየሄድን ዛሬም ያው ጠይቀናል። እየተመቻቸንም ይባላል እስካሁን የለም የሚባል ምንም ነገር የለም።
ሌላ ተፈናቃይ አግኝቼ በስልክ አነጋግሬያለሁ። የተሟላ ኑሮና ቤተሰብ ነበረን፣ አሁን ራሴን ከነ ቤተሰቤ እርዳታ ጠባቂ ሆኖ አግኝቼዋለሁ ይላሉ።
የእግዚአብሔር ፈቅዶ መቼም ሳንሆስ ወጣነ። ሁሉም ንብረት ከዚያ ነው የቀረ። ያው አሁን ዝም ብለን ቤተሰባችን ይዘን ከዚያው ነው በቃ የምናገኛት። አንድ አቦም ሆነ አንድ ፍኝ መኮረንም ሆነ እንዲሁም አንዳንድ ቀን ሳልቀምሱ ነው ሳልቀምሱ የምናድርበት ምክንያትም አለ። በቃ ያው ሳይመሽ ሲቀር ህዝቡ ሳይመሽ ሲሰለቸን።
እንግዲህ ሌሎች ተፈናቃዮች እየተመለሰ መሆኑ እየተነገረ ነው እና እናንተ ለምን አልተመለሳችሁም?
ማለት መመለስማ እንዴት መመለስ አልተቻለም። ከዚያ ያሉት መጀመሪያ ጥርተኛ የነበሩ ሰዎችም በህግም አልተያዙም። የመጀመሪያውም ጠብና ፍጋቻ ያው ከአመራሮች ጋርና ከፖሊሶች ጋር ከሽምቅ ኃይሎች ጋር ስለነበረ አሁን እነሱን በስራቸው ላይ እያሉ በቃ እንዴት መመለስ ይቻላል? ሌላም ደግሞ ያ የወደመ ንብረት እየተዘረፈ ንብረት የተቃጠለ ቤት እሱም ደግሞ አልተጠቀም እንዴት ተብሎ መመለስ ይቻላል? መንግስትም ደግሞ ያው ያንንም ተክቶ ወይም ደግሞ ኃላፊነቱን ወስዳለሁም ብሎ ደግሞ ተመለሱ ምንም ብሎም ደግሞ አልጠየቀም። ለዚህ ነው ያልተመለስንበት።
ያነጋገራችሁ አካል የለም? ከቤንሻንጉል ጉምዝ ክልል፣ ከኦሮሚያ፣ ከአማራ፣ ከፌዴራል ማን ነው ያነጋገራችሁ ያለው?
ከኦሮሚያ ምክትል አስተዳደሯ መጣ። የተወሰነ ሰዎችን አነጋግራ ነበረ። ያው መፍትሄ እናመጣለን በተወሰነ ቀን ብላ ነው የተመለሰች። ከአማራም መጥተው ያው ችግሩን አይተው ያው ሁኔታውን እናስተካክላለን እርዳታ ምናምን እንልካለን አይዛችሁ ምናምን ብለው ነው የተመለሱ። ከቤንሻንጉል አንድ የሆነ ኮማንደር ተልኮ ነበረ። ትርፋችሁ እንዴት ነው መመለስ ካለባችሁ ተመለሱ፣ የክልሉ መንግስት ልኮን ነው የመጠን የነበረ ምናምን ብለው የአማራ የባድን ተወካይና አንድ የሆነ ኮማንደር ነገር ነው መጥተው ነበረ። እሱ ወይስ እንዴት ነው ወደዚያው ተመለሱ፣ እኛ በህግ እናስተካክላለን ምናምን አሉ። እናንተ በምን አይነት ኃላፊነት ነው እንትን ምትሉ? ወይ የክልሉ መንግስት ወይ ደግሞ ምክትል አስተዳደሩ ወይ የፌዴራል መንግስት ወይስ ደግሞ ራሱን ችሉ ኃላፊነቱ ወስዶ የሚረከበን ካልሆነ እናንተ ችላችሁ ትቀበሉናላችሁ ወይ ችላችሁ ኃላፊነቱ ወስዳችሁ ታስገቡናላችሁ ወይ ስንላቸው አይ መልስ ነው የምናስተላልፍ እንጂ እኛም ኃላፊነት አንወስድ ግን ብለው አሁን በቃ ህዝቡም ምራችን ለብዙ ጊዜ ደግሞ አሁን አስረኛችን ነው ከተፈናቀል የሞተው ሰው የተቃጠለው ንብረት ይሄ ብሎ ሲጠይቃቸው አይ እኛም አይ ለመመለስ አንችልም የሚጠበቅበት አካል መልስ ይስጥበት ብለው እነሱም ተነስተው ሄዱ። ከዚያ ወደዚህ ምንም ይሄ ነው ያለን የለም። በፌዴራል ደረጃ ደስክን የለም።
በቤንሻንጉል ጉምዝ ከማሼ ዞን በተለይ በሎይጅ ጋንፎይ ወረዳ ከመስከረም 16 ጀምሮ በተቀሰቀሰና በተባባሰ ግጭት በአምስት ቀናት ውስጥ 67 ሰዎች መገደላቸውን፣ ከ91,000 ሰዎች በላይ መፈናቀላቸውን፣ የአካል ጉዳት የደረሰባቸው ሰዎች መኖራቸውን፣ ብዙ መኖሪያ ቤቶች መቃጠላቸውን የክልሉን ባለስልጣናትና የብሔራዊ አደጋና ስጋት አመራር ኮሚሽንን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።